ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 8 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥቅምት 8 ቀን 1416 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል።
በአሁኑ ጊዜ ደግሞ የፋኖ ጥቃት እያሰጋው ሲመጣ የባህር ወደብ ወሳኝ ነው በሚል ሽፋን ጦርነትን እየቀሰቀሰ ነው። ማናመጣው ማን ሊጠቀምበት እየጣረ ነው ስንል መልሱ ሚስጥር አይደለም። እንደ ባድሜ ጊዜ ህዝብን ማግጄ የፋኖን ትግል አቅጣጫ አስቀይሬ እርቂት አመጣለሁ ብሎ ከቃዠ ማንም አሁን የሚማገድለት የለም።
ገበን ማወቅ አለመልቀቅ ወሳኝ ነው በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ከዜናው ተከትሎ ይቀርባል። ከዚያም ከህይወት አሰፋ የቀረበውን ሰፋ ያለ ወቅታዊ ጽሑፍ ክፍል 3ን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል።
በመላው አማራ የሚካሄደው ሁሉን አቀፍና እንዳስጨራሽ የመጨረሻው ትግል እንደሰንበተው ሁሉ በተለየና እጅግ ዘመናዊ በሆነ የጦር ስልት እና አካሄድ በጦር በፈረጠመና እጅግ በፈረሱ ነፍስን አንግበው አንድመው በሚተኩሱ የአማራ ፋኖች የታጀበው አርሶ አደሩን ማዕከል ያደረገው ይህ የህልውና ትግል ዛሬም ተጠናክሮ ቀጥሎ ውሏል። በበርካታ አውደ ውጊያዎች የወገን ጦር ለአማራ ፋኖ ሆኖ ውሏል። የሰረዙ አገዛዝ የወዴት ሰራዊት በበርካታ ግንባሮች ሽንፈትን ተከናንቦ የታጠቀውን ከነፍስ ወከፍ ከቡድን መሳሪያ ለወገን ጦር አስረክቦ ፈርጥቷል ማለት ነው። በተለይ በጎጃም ክፍለ ሀገር በአብዛኛው አካባቢ በሚባል ደረጃ ጦርነቶች ተካሂደዋል። በሸዋ አንዳንድ አካባቢዎች፣ በሰሜን ወሎ የተወሰነ መቀዛቀዝ አለ። በጎንደር ውስጥ ለውስጥ ከማደረጀት በዘለለ ይፋዊ የወጣ ጦርነቶች አልታዩም። በጎጃም አካባቢ በመራዊ፣ በመሸንቲ፣ ድርቤቴ፣ ወይኖሃ፣ ሞጣ አካባቢ እና ደብረ ማርቆስ አካባቢዎች ላይ በዛሬው ዕለት ከፍተኛ ጦርነት ውጊያ ሲካሄድ ውሏል። በመራዊ አካባቢ መሸንቲ አካባቢና ድርቤቴ መስን በአንድ መስመር የሚገናኙ ከተሞች ሲሆኑ ከዳንግላ መነሻውን ዳንግላ አድርጎ በድርቤቴ በመራዊ መሸንቲ አድርጎ ባህር ዳር ገባለሁ ብሎ ያሰበው የሰረዙ አገዛዝ ቡድን ያሰበው ግድ ሳይቀናው ቀርቶ ቀጥታ ለወገን ጦር እጅ ውስጥ እንዲገባ ተገድዷል ማለት ነው። ደባንኬ መድኃኒዓለም መሸንቲ ይባብ አካባቢ ሙሉ በሙሉ የወገን ጦር አስቀድሞ መረጃ ስለነበረው ቦታ ቦታውን ይዞ እየተጠባበቀው ባለበት ሰዓት በሰልፍ የገባው የጸረ ሕዝብ አገዛዝ ሰራዊት ግማሽ በግማሽ በሚባል ደረጃ ተደምሷል። እንግዲህ እዛ አካባቢ ሽንፈት የገጠመው ይህ ሰራዊት ቡድን ከተማውን ለቆ በመሸንቲ መራዊያን ድርጎ ሲመጣ መራዊ ላይም እንደጠበቀው አልሆነለት ብሎ የመራዊ አካባቢ እና የዙሪያው ሉዋይል የፋኖ አደረጃጀት ሙሉ በሙሉ ይህንን ሰራዊት ቡድን በመውጋት እስከ ወዲያኛው አስወግዶታል ማለት ነው። የቀረጠው አገዛዝ ቡድንም ያለ የደላ ኃይሉን ተጠቅሞ የመጨረሻ የሚባለውን እንደ ሞርተር ዲሽካ አንነው ሞርተር ዙ 23 መድፍና ታንክ ቢኤም እና የመሳሰሉ ከባድ መሳሪያዎችን በህዝቡ መካከል ሲተኩስ ሲያሰነጭፍ ውሏል ማለት ነው። ነገር ግን ይህም ሆኖ አልሳካለት ብሎ በርካታ የነፍስ ወከፍ መሳሪያና እንደ ብሬን ስናይፐር ዲሽካ እና የመሳሰሉት የቡድን መሳሪያዎች በወገን ጦር ተማርከው ለህዝብ ገቢ ሆነው ትክክለኛ የኢትዮጵያ ብርቱካን ልጆች ትጥቁን ይዘው ወደፊት እየገሰገሱ ይገኛል። ምድር ቤቴ ላይም በተመሳሳይ በዚህ ልክ በጥንካሬ የሚታይ አውደ ውጊያ ነበረ። ወይን ውሃ ላይ ሞጣ ዙሪያ በሚገኝ በራም አካባቢ ላይ ኦፕሬሽን እሰራለሁ ብለው እንደርጎዝም ከማያውቁት መስመር ጥል ያሉት እነዚህ ያገዛዙ ኃይሎች አንድም ለምስክር ሳይወጣ ሙሉ በሙሉ በራው ላይ እንዲደመሰስና እንዲቀሩ ተገደዋል ማለት ነው። አንድን ፓርቲ ደግፈው አንድን ብሔር አብልተው አይተው የሰሜኑን ክፍል በተለይ አማራውን እናንበረክካለን ብለው ታላቋን የአባቶቻችን ሀገር ኢትዮጵያን የነጻነት አርማ ተብላ ለአፍሪካ የሰጠችዋን ታላቋን ምድር ክደው የመጡ ኢትዮጵያን የማይወክሉ ነገር ግን የኦሪድ ጠባብ የኦሮሞ ጽንፈኛ አክራሪ ቡድኖች ድጋሜ ላይመለሱ ወይም ደግሞ የአማራን ሁለተኛ ክንድ ያሪው ተገደዋል ማለት ነው። ደብረ ማርቆስ አካባቢ የደብረ ማርቆስ ከተማ አስተዳደር ዙሪያውን ፋኖ ከቦ ይዟል። በርካታ የመከላከያ ካምቦች በፋኖ ቁጥጥር ስር ውለዋል። በዚህ ምክንያት ፋኖ አካባቢውን ተቆጣጥሮ ጸረ ህዝቦቹ አንድ መሳሪያ ይዘው እንዳይወጡ ከወጡም ደግሞ ሬሳቸው መሆን አለበት በሚል በዙሪያው ካሉ አርሶአደሮች ጋር በመነጋገር በርካታ መንግስት ሰራተኞች፣ ምሁራን፣ የዩኒቨርሲቲ ተማሪዎች እና ተመራቂ ተማሪዎች፣ ስራ ፈላጊዎች እና የመሳሰሉት በየሙያ ዘርፋቸው የተቀምጡ የነበሩ ከመከላከያ፣ ከፌዴራል ፖሊስ፣ ከልዩ ኃይል እንዲሁም ከመደበኛ ፖሊስ የተመለሱ እና በዘር ወይም በታሪክ በልምድ ነፍተኛ ሆነው አልሞ የሚተኩሱ ከዚሁ ኃይል ፋኖ ጋር የተቀላቀሉ አካላት ጥሪ ተደረጉላቸው። በዚህ ልክ ከተማውን ከበው ይዘዋል። የፋኖ በተለይ መከላከያ ተብዬው የወሬድ ሰራዊት ሙሉ በሙሉ ታፍኖ ተከቦ ተይዟል። መውጫ መግቢያ እንደሌለው ተረጋግጧል። በዚህ አካባቢው ነጻ ይወጣል። የጸረ ህዝቡ አገዛዝም ትጥቁን ለእውነተኛው ለኢትዮጵያ ልጆች ያስረክባል ማለት ነው። እንግዲህ ማየት ከቻልን ለጥቅል አሁን ባለው ተጨባጭ ሁኔታ በጦርነቱ ሳቢያ በርካታ ጉዳት የደረሰበት የገበሬው አመት የገበሬው ሮሮ ምን ይመስላል የሚለውን ለማየት እንገደዳለን ማለት ነው። በሁሉም የአማራ አካባቢዎች አምርቶ የሚያድረው አርሶ እህልን የሚቀልበው መሬት ወይም ደግሞ አፈር ገፍቶ ሰብል አብቅሎ መላ ኢትዮጵያውያንን ቀልቦ ለአፍሪካ የሚተርፈው የበረከት እጁ ታላቁ የአማራ ህዝብ ገበሬው ክፍል በሁሉም አካባቢ በርካታ መከራዎች እና ጭቆናዎች፣ ግፎች እየደረሱበት ነው ያሉ። ይህም ማለት ያለ ማዳበሪያ የዘራው አርሶ አደር አሁን ደግሞ የዘራው ሰብል የጦር አውድማ ሆኖበታል ማለት ነው። አስቀድሞ ወደ አማራው አካባቢ ማዳበሪያ እንዳታስገቡ በሚል የኦሮሞ ጠባብ ቀጭን ትእዛዝ ምክንያት ማዳበሪያ ሳይገባለት ቀርቶ በተፈጥሮ ኮምፖስት እና እንዲሁ መሬቱ ባዶን ከሚቀርም በሚል እንዲሁ ያለማዳበሪያ ዘርቶ እንደቀረመ የሚታወቅ ነው። ይህ ሰብል በእግሩ በቅሎ በራሱ አፍርቶ ለፍሬ ሲበቃ ያገዛዙ ኃይል ዘመን አለብኝነት የጎር አውድማ አድርጎ ያን ሰብል እያጠፋበት ይገኛል ማለት ነው። ይህም ትልቅ ችግርና ቅሬታ እንዳስነሳ ሰምተናል። ከዛዎች በአንዳንድ አካባቢዎች የተወሰነ ምርት የተመረተ ቢሆንም የደረሱ እህሎችን ተንቀሳቅሶ በተሻለ ገበያ እንዳይሸጥ መንገዶች ተዘግተውበታል ማለት ነው። ከወረዳ ወረዳ፣ ከዞን ዞን፣ ከአካባቢ አካባቢ፣ ከክፍለ ሀገር ክፍለ ሀገር ተንቀሳቅሶ በተሻለ ዋጋ ሰብሉን ለህዝቡ ተደራሽ በማድረግ እሱም ህብረተሰቡ ተጠቃሚ እንዳይሆን መንገዶች በመዘጋታቸው ምክንያት እጅግሩ ታስሮ ቤት ተቀምጧል ማለት ነው። በአቅራቢያ በሚገኘው ገበያ ለመገበያየት ደግሞ ለመገበያየት ሲፈልግም የስርዓቱ አጥሾች የመሰብሰብ የመጠያየቅ ለብቱን ሙሉ በመንጠቅ ለሰንበቴም ይሆን ለተለያየ ዓላማ ለገበያም ለመሸጥም ይሁን እንደ አካባቢ ተሰብስቦ የተገኘውን በሙሉ መበተል፣ መግረፍ፣ አለፍ ሲልም መግደል፣ ከዛም ውስጥ አስኖ ማሰር የተለመደ ተግባር ስለሆነ አንድ አካባቢ ላይ ሆኖ ሰብሉን የተመረተውን ምርት ለመሸጥ እጅግ በጣም ተቸግሮ ያለበት ሁኔታ ነው ያለ። ለችግሩ ሁሉ ምንጭ አገዛዙ ሆኖ ሳለ ሰላማዊ ነዋሪው ዜጋው የነጻነት መብቱን ሙሉ በሙሉ ገፎታል ማለት ነው። በተለይ አማራው በተወለደበት ሀገሩ እንደ ሁለተኛ ዜጋ ተቆጥሮ እንደ መጤ እንደ እንግዳ ተቆጥሮ መምጣቱን ተያይዞ በአማራው መታወቂያ የትኛውም አካባቢ ላይ ተንቀሳቅሶ መስራት አይችልም ማለት ነው። በታሪክ እንደሚታወቀው የግብር ይከፈልና የመሳሰሉት ምክንያቶች አንግቦ በመያዝ የግብሮች አመት በበርካታ የአማራ አካባቢዎች ተጠቃሽ ነው። ይህ የገበሬዎች አመት ብዙ ምክንያቶችን እዚህ የተነሳ ቢሆንም በሰዓት የነበረው የገበሬዎች አመት የነጻነት ጥያቄና አሁን ያለው የሰፊው ህዝብ የነጻነት ጥያቄ መብት የሰሜንና የምድር ያህል የተራራቀ እንደነበር የሚታወቀው በዚያ ዘመን ግብር ይቀነስልን እና የተወሰኑ ችግሮች አንግበው የተንቀሳቀሱ የገበሬዎች አመት በሰዓቱ እንደ ትልቅ ችግር የቆጠሩት ቢያንስ መብት ይከበርልኝ የሚል እንደነበር ትልቅ ነገር ነው። በዚህ ስርዓት ደግሞ ገበሬው እንደ ትልቅ የነጻነት ትግል ህዝቡ የሚንቀሳቀስበት በህይወት ይኖር በህይወት የመኖር ተፈጥሯዊ መብቴን አትግፈፉኝ፣ አትግደሉኝ፣ አትረሽኑኝ፣ አታሳልኝ፣ አትሰሩኝ፣ ሰርጭር ብላበት ወጥጭር ግባበት ነጻነትን አትግፈፉኝ የሚል ስለሆነ ከዚያ ዘመን ይልቅ አብዝቶ በከፋና በከረፈ ሁኔታ አሁን ያለው የህሉና ትግል እጅግ በጣም ዘግናኝ በሆነ መንገድ ስለሆነ በበርካታ ምክንያቶች እየታጀበ እንደሆነ ሊታይ ይገባል። ስለዚህ የዛ ጀግና ህዝብ ልጅ በታሪክ አጋጣሚ የህሉና ትግል ውስጥ ይገኛል። ስለዚህ ያን ታሪክ ይህ ባለደራ ትውልድ ሊደግሞ ይችላል። አሁን በብዙ ችግሮች ምክንያት ገበሬውን ማዕከል ያደረገ ትግል ላይቋረጥ ተጀምሯል፣ ግዴታ ፈጸማል። በብዙ ቦታ ፋኖ በሚሰራቸው የቀበሌና የወረዳ መልሶ ማዋቀር ብዙዎች ያለምንም ቅድመ ሁኔታ ተልእኮውን ተቀብለው እየፈጸሙ ይገኛሉ። የጸረ ህዝቡ አገዛዝ ነጻ በወጡ በጠቅላላ በጸረ ህዝቡ አገዛዝ ስር የነበሩ ነገር ግን አሁን ከጸረ ህዝቡ አገዛዝ ሙሉ በሙሉ ነጻ በወጡ አካባቢዎች አስተዳደራዊ መዋቅር እየሰራ ነው የሚገኘው። ይህ አስተዳደራዊ መዋቅር ደግሞ አርሶአደሩን ማዕከል ያደረገ ነው እና በመላው አማራ አርሶአደሩን መሰረት ያደረገ አርሶአደር ላይ ያነጣጠረ ችግር መከራ፣ ጭቆና፣ ግፍ የደረሰበት ይገኛል። በዚህም አርሶአደሩ ተማሮ ቤቱን ያላደራ ክፍቱን ትቶ ልጆቹን አሁንቱን ንብረቱን ሜዳ ላይ አፍሶ ለነፃነቱ ይታገል መሳሪያውን ከደበቀበት አወጥቶ ወርውሎ ወደ ጦር ግንባር እየዘመተ ያለበት ሁኔታ ነው ያለ። ሰብሉ ይሰብሰብ፣ ጎን ለጎን ጦርነቱ ይካሄድ፣ ጥላት መቼም ቢሆን አይተኛም። ጥላትን እስከ ወዲያኛው ካላስወገደ በስተቀር አቁስሎ በመተው አስፈራርቶ በመተው ወይም ደግሞ በፍቅር በልመና ከሞት የሚዳንበት ምክንያት የለም የሚለው ትልቅ ነገር ሆኖ በህብረተሰቡ መካከል ሲንጸባረቅ ውሏል ማለት ነው። በዛሬው ዕለት በሁሉም አካባቢዎች የገበሬው አመፅ ተጠናክሮ ቀጥሏል። ገበሬው በተለያየ ምክንያት አመፅን እያከናወነ እየተገንጣ ይገኛል። መንገድ በመዝጋት ፊት ለፊት ሄዶ በመዋጋት በርካታ ካድሮችን ትዕዛዝ አለመቀበል ይልቁን ማውግዞ በመለየት ከድር፣ ከቁብ፣ ከሰንበቴና ከመሳሰሉት ማህበራዊ ኑሮዎች አግልሎ በማውጣት አንተ የጠረዝቡን አገዛዝ አላማ ይዘህ እስከተንቀሳቀስክ ድረስ አማራውን የገደልከው አንተ ነህ በማለት እያንዳንዱ ከጫፍ እስከ ጫፍ ያለው የአማራው ህዝብ አገዛዝን ከነስም አንጠራሩ እንዲያዋግዝ፣ እንዲጠላ፣ እንደ ትልቅ ሀገራዊ ጥናት እንዲቆጥር ስራ እየተሰራ ነው የሚገኘው። ይህም ሙሉ በሙሉ ተሳክቷል። በዚህም ምክንያት ህፃን፣ አዋቂ፣ ከሊቅ እስከ ደቂቅ፣ ሽማግሌ ሳይል ሁሉም የሃይማኖት አባትም ቢሆን በቻለው አቅም እየተንቀሳቀሰ ያን ጸረዝ አገዛዝ እና ሰራዊቱን እንዲያዋግዝ እና ሊዋጋ ይገባዋል። ለአብነትም ሰሞኑን አንድ አካባቢ ላይ ቀንድ ሰው ሲወጡ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮችም የአገዛዙ ኃይሎች ገብተው አስወጥተው ጨርቃቸውን አስወልቀው በቁምጣ እና በፓንት እስኪሆኑ ድረስ መሬት ላይ አሰኝተው ገርፈዋቸዋል። ይህ አንድ አካባቢ ላይ የተፈጸመ ትልቅ ግፍ ነው። ምክንያታቸው ምንድነው? ለምንድነው የምትመቱ ሲባሉ ግን እኛ ፋኖን ፊት ለፊት አግኝተን ለመግደል ለመውጋት አልቻልንም፣ ኃይል ተነስቶናል፣ ፋኖ ፊት ለፊት አይከሰትልንም፣ ወይ እናንተ ጸሎት ነው ወይ የሰጣችሁት መጠጥ መድኃኒት አለ ነው ያሉን በሚል መረጃዎቹን ከትናንት በስቲያ አድርሰውኛል። አንድ አካባቢ ላይ ማለት ነው። እና እንደ ጥቅል የአገዛዙ ሰራዊት አላማ ያደረገው ሃይማኖትን ጭምር እንደሆነ ሊታወቅ ይገባል። ኦርቶዶክስ ሃይማኖት የአገዛዙ የመጀመሪያዋ ጥላት፣ አገዛዙ ሊያዳክማትና ሊያስወግዳት አቅዶ የተነሳባት ትልቋ ተቋም ቤተክርስቲያን ናት። ከኢትዮጵያ ቀጥላ ቤተክርስቲያን ኢትዮጵያን ያፈርሳል። ኢትዮጵያ ፈረሰች ማለት ቤተክርስቲያን ትፈርሳለች። ሁሉንም ደበላልቆ ከነበረችበት ልዕልና አውርዶ በቅኝ ግዛት እና በተለያየ አምባገነን ምዕራባዊ ሀገር ተንበርካች ሆነን እንድንቀር ይልቁንም የሃይማኖት ቅኝ ግዛት ውስጥ እንድንገባ ትልቅ ስራ እየሰራ ስለሆነ ካህናት በየቤተ ክርስቲያናቸው ህብረተሰቡ በተሰበሰበበት ይህ ውጊያ የግራኛ ህብረት ውጊያ ነው። የትኛውም ህዝበ ክርስቲያን ከግራኛ ህብረት ጋር እስካልተዋጋ ድረስ ቤተ ክርስቲያኑን ሃይማኖቱን ማስቀጠል አይችልም፣ እስልምናውም በክርስትናውም። ስለዚህ የጸረዝ ቡድን በአማራነታችን ብቻ ሳይሆን በሃይማኖታችን ጭምር የመጣብን ይህ ውጊያ የሁሉም ህዝበ ክርስቲያን ውጊያ ነው። እዚህ ውጊያ ላይ ያልተሳተፈ በሙሉ የተወገዘ ነው። ለፋኖ ለአማራው ይህ ጦርነት ድል እስካደረገ ድረስ ቅዱስ ጦርነት ነው። ምክንያቱም አረብ ስለሚነቅል የኢትዮጵያን ጥላት ስለሚያስወግድ ታሪካዊ ስታት እንዳይሰራ በክተት አውጀ እንድንዋጋ ይገባል የሚል ጠቅለል ያለ መልእክት በየቤተክርስቲያኑ ሊተላለፍ ይገባል የሚለውን የመጨረሻ መልእክት አድርጌ ላስተላልፍ እወዳለሁ። ለለት የነበረው የውሎ መረጃ ይህን ይመስላል። እንግዲህ በቀጣይ ቀን ጠቅለል ያለ የውሎ መረጃዎችን ወደ እናንተ እስከምናደርስ ድረስ ሰላም ሆኑልን። ድል ለአማራ ህዝብ፣ ድል ለኢትዮጵያውያን።
የሐሙስ ጥቅምት 8 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ
ግብን ማወቅ አለመልቀቅ ወሳኝ ነው። ማንኛውም ትግል መነሻውንና ግቡን ጠንቅቆ ማወቅ አለበት። በመሃል የማይደናቀፈው መዳረሻውን እስካወቀና እስካልሳተም ነው። ግራ ቀኝ መፈክሮችን ማስተጋባት፣ ግብን ሳያውቁ መለፈፍ፣ ቀዳሚ ተከታዩን ሳይለዩ ማስተጋባት ውዥንብርን ያሰፍናል። የሽግግር መንግስት መፈክር ትክክል ቢሆንም ነጻ አወጣነው በተባለው አካባቢና መንደር ጊዜያዊ መንግስት አስተዳደር መሰረት ነው ማለት ዝብርቅርቅንና ችግርንም ማባባስ ነው። ከትንሽ ጊዜ በፊት የሽግግር መንግስት መፈክር አክትሟል፣ ጊዜ አልፎበታል ሲሉን የነበሩ ዛሬ ሽግግር መንግስት ሲሉ በቅንነት ነው ብሎ መቀበሉ ማመኑ ቢከብደን አያስወቅሰንም። በቅርቡ በይፋት የተከሰተ የእርስ በርስ ፉክቻና ህይወት መጥፋቱም በቂ ማስጠንቀቂያ ነው። ለግል ስልጣን ቅድሚያ የሰጡ ክፍሎች ትንሽ ገንዘብ እየበተኑ ተከታይ አፈራን በሚል እያፈጣበጡም ናቸው። ቅድሚያ ለትግሉ ለድሉ ቢሰጥ መልካም ነው። ፉክክሩና ክፍፍሉ የስልጣን ሽሚያው ባይቀድም በዚህ መንፈስም ኢትዮጵያን እንጂ ግለሰብን ታላቅ ማለቱ ባይቀድም አዳናቂ ነን ባዮች ወደዱም ጠሉም አገርን በግለሰብ ከተኩ ጥፋት ያስከትላሉ። የሽግግር ሂደት መንግስት መፈክር ወቅታዊና ፍትሃዊ መሆኑን በአሉታዊ ማለትም ቀውሱ በመቀጠሉ አረጋግጧል ማለት ይቻላል። በየካቲት 66 ጊዜያዊ ህዝባዊ መንግስት ይመስረት ያልነው በፋሽስቶች እና ባንዶች ባይደናቀፍ ኖሮ ዛሬ ያለበት የከባድ ቀውስ ሁኔታ ባልመጣብንም ነበር። የደርጉ ሲያከትም የሽግግሩ በወያኔ ተደናቅፎ 27 ዓመት ፍዳ ይተናል። ከዚያም እብሪተኛና ዘረኛው ኮሎኔል ባሚካ በአሜሪካ ዳታ ስልጣን ይዞ ኮሎኔል አሻግሬ በሉኝ ብሎ አሾፈብን መቀመቀጠተን እንጦርጦስ አወረደን። በከይሲ ሂደቱ የተጠቀመው ሃይማኖትንና ኦሮሞነትን ነው። ለስልጣን ከመድረሱም በፊት የወያኔን አለቆቹን ሚስጥር ለኦነግ መሪዎች ያቀብል ነበር። ስልጣን እንዲያዘም ኦነግን አምኖ በክብር ጋብዟል፣ ረድቷል፣ አስታጥቋል። አማራና ክርስቲያንን በሜንጫ የሚለውን አውሬ ምሁርና የቄሮንን መሪ በክብር አስተናግዶ ህዝብ ላይ ፎር ለቆታል። ይህ አውሬና ፋሽስታዊ ውርጋጥ ስንቱን አማራ አሳርዶ ወደ መጣበት አሜሪካ መመለሱንም ታዝበናል። ጸረ ህዝቦችን ዙሪያው ሲሰበስብም ከባህር ወጣን የመጀመሪያው ኦሮሞ አዳም ነው የሚሉ መሐይሞችንም ማቀፍ ከቶም አረሳም። የጠባብ ኦሮሞዎችን ጎራ ለማድመቅ ደግሞ በራሱ ጴንጤ ሃይማኖት ተጠቅሞ እንበልጽግ በሚል የዋሆችን አሰባስቧል። ምዕራባዊንም የሚደግፉት ጸረ ተዋህዶ ጸረ ሙስሊም ቀስቀሳንም ቦግ አድርጓል። ተዋህዶና ሙስሊም ምዕመናንን ጨርሷል። መስጊድና ቤተክርስቲያናትንም አጋይቷል። ህዝብ ተቋቁሞት እንጂ የሃይማኖት ጦርነት በአገር ሊቀሰቅስ ያልፈነቀለው ድንጋይ አልነበረም። በአሁኑ ጊዜ ደግሞ የፋኖ ጥቃት እያፈጋው ሲመጣ የባህር ወደብ ወሳኝ ነው በሚል ሽፋን ጦርነትን እየቀሰቀሰ ነው። ማናመጣው ማን ሊጠቀምበት እየጣረ ነው ስንል መልሱ ሚስጥር አይደለም። እንደ ባድሜ ጊዜ ህዝብን ማግጄ የፋኖን ትግል አቅጣጫ አስቀይሬ እርቂት አመጣለሁ ብሎ ከቃዠ ማንም አሁን የሚማገድለት የለም። ካሉም ምሳቸውን ያገኛሉ። ለፍጅት ሲዳረግ የቆየ ህዝብ ላምባገነኖች ሰለባ አይሆንም። ጦርነት ከቀሰቀሱ መዘዙ ቀላል አይሆንምና ለግንጠላ የባዘኑ ጠባቦች ዛሬ በጦርነት ወደብ እናገኛለን የሚሉት ጉንጭ አልፋ ንግግር ከመሆን አያልፍም። ኤርትራን ማን አስገነጠለ? አሰብን አንፈልግም ውሰዱት ማን አለ? ኮሎኔሉ ራሱ የሻቢያን ደጋፊና ሎሌ ሳለ ቤት ዞር ነው እስከዛሬ የት ከርሞስ ነው ህልውናችን ከቀይ ባህርና ወደብ ነው ሊለን የሚቀባጥረው ብለን መጠየቅ እንገደዳለን። ኤርትራን ማን አስገነጠለ? አሰብን አንፈልግም ውሰዱትስ ማን አለ? ኮሎኔሉ ራሱ የሻቢያ ደጋፊና ሎሌ ሳለ ቤት ዞሮ ነው እስከዛሬ የትስ ከርሞ ነው ህልውናችን ከቀይ ባህርና ወደብ ነው ሲለን የሚቀባጥረው ብለን መጠየቅ እንገደዳለን። የህዝብ ዋናና ቀዳሚ ስራ የኦሮሞ ማዘረኛ አገዛዝን ትግሉን ቀጥሎ ማቸነፍ ማስወገድ ነው። አዲስ አጀንዳ አዲስ ግዳጅ አያምጡብን። ኢትዮጵያ አንድነቷ ተከብሮ በነጻነት ትኖር። የዘረኞቹ ፋሽስታዊ አገዛዝ በትግላችን ይውደም።
መጠንቀቅ ሲያንስ ነው መዘናጋት ሞት ነው የምንጫው ውርጋት ተከታይ አደገኛ ወዘኔዎችና ዘረኞች ብዙ ሰው ከገደሉና መስጊድ ቤተክርስቲያን ሊያቃጥሉ ሲወራጩ ታይተው ሩሲያ ሄጄ ነበር ባዩሹም ሲመለስ የሰጠው መግለጫ ምንዋ ባይሰማ የሚያሰኝ ነበር የዘረኞቹ ሴራና ቧልቲውን አይሆን ወይም ወያኔ እየዘወራቸው ህዝብን ያስገድል ይከፋፍል ብዙ ይወጣፍቷልና አገራችንን ወደ ሩዋንዳዊ አዘቅት ሊከቱ መከራውልና በቀልድ ደረጃ የምናየው አይደለም አዲስ አበባ ያለው የአሜሪካ ኤምባሲ ሁኔታው አሳሰበኝ ብሎ የሰጠው መግለጫ ደግሞ ዳግም የሌባይነ ደረቅ ብለን አሜሪካን ማውገዝ ሲያስገድደን ለመሆኑ ዛሬ አገራችንን መከራ የሚያሳዩ አዘረኞችን ሁሉ አሜሪካ አይደለም እንዴ የሰየመችብን የሰደደችብን እንድንል ገፋፍቶናል ጽንፈኞቹ ከየት መጡ ማንስ ለስልጣና በቃቸው ማንስ የክብር እንግዳ ብሎ መርዛቸውን ይረጩ ዘንድ ረዳቸው አስተማራቸው ስንል መልሱ ግልጽ ነው ያልተነቀባቸው የመሰላቸው ቅጥረኞች እንደገና አዲስ የማደናገር መንገድ መውጫ ያገኙ መስሏቸው በዘረኞቹ መሃል ልዩነት ተከስቷልና ግዴታችን ጽንፈኞቹን አውግዞ ሹሙን መደገፍ ነው ብለው ሊያሳምኑን ደፋ ቀናን ጀምረዋል በመሰረቱ ግን በዘረኞቹ መሃል የእምነት ልዩነት የለም ሁሉም የበላይነትንና ከኛን አስፈነው አማራውና ኢትዮጵያ ያለውን ሁሉ ባደገኛ ቦዘኔዎች አስገድለው የብሔር ሃይማኖት ግጭትን ማስፋፋት ነው ባለመንጫውና ተከታዮቹ ክርስቲያንም እስላምም አይደሉም ሰው ጠል አረመኔዎች እንጂ ምናልባት ሳላፊስት ወሃቢስት አይሲስ አልሽባብ ቦኮ ሐራም ይሆናሉ ይህ ግን የምናውቀው እስልምና አይደለም ዘረኛ ስርዓትን ያሰፈኑት ወያኔና አገዛዛቸውን ቀጣይነን ያሉ ሹሞች ናቸው መንጫ አምላኪዎች ተከታዮቻቸው ናቸው አጋሮች ተቃቅፈው ሳቂ ጓደኞቻቸው ዛሬ ጭንቅ የመጣ ሲመስል ሹሙ እንደገና ኢትዮጵያ ኢትዮጵያ ማለት ጀምሯል ኬንያ ኬንያውን ቢቀጥል ያምርበታል ላለው ቀውስ ሁሉ መፍትሄው አንድና አንድ ብቻ ነው የወያኔን ህገ መንግስት ተብዬ የክፋት ሰነድና አዋጆች ሽሮ ሁሉን አቀፍ የሽግግር ሂደት መጀመርና የአምባገነንነትን ፍላጎት ትቶ የህዝባዊ ምርጫና መንግስትን አማራጭ መያዝ ማለትም ሹሞቹ ከቤታቸው መውረድ አለባቸው ማለት ነው የወያኔ ከፋፋይና አፋኝ ህጎች የበላይነት እስካልተሰበረ ድረስ መርመጥመጡ አሳማ በጭቃ እንጂ ምንም አይፈይድም ባለመንጫውን ከፍርድና የህዝብ ቁጣ ተጠብቆ ያቆየውና አሁንም አለጥርጥር ሊጠብቀውና ለምርጫው ቧልት ሊያበቃው የሚፈልገው ሹሙ ራሱ ብቻ ነው በየፊናቸው ልዩነቶች እንዳላቸው በርግጥ የሚታወቅ ነው በሹሙና መከላከያ ሚኒስትሩ መካከል ልዩነት አለ ኦህዴድም ዱላ ቀረሽ የውስጥ ስብሰባ ማድረግን ተያይዞታል ተከፋፍለዋል ሁሉንም ጠርጎ ማስወገጃው እድል ለህዝብ ፍንትው እንዳለም መገንዘብ ይቻላል በንጹሃን ደም የተነከረ እጃቸውን ጲላጦስ ሆነው ሊያጥቡ አይችሉም ያሳግማቱ ከጭንቅላቱ ነውና ኢትዮጵያን ለከፋ አደጋ ያጋለጧት ሹሞቹ ሲሆኑ ከጀርባቸው የቆሙትን ሳውዲና አሜሪካን ሳንረሳ ጽንፈኞቹ ጀሌዎቻቸው ሆነው ቆይተዋል የስልጣን ጥም በሽታ ደግሞ ባጭሩ ልባት ካላገኘ ባለመንጫውንም አሳብዶታል ብቻውን ወይም ካደገኛ ቦዘኔዎች ጋር ሆኖ ለውጥ አምጪ ሁሉን አዋቂ ተወዳጅ እኔ ብቻ ነኝ እያለ ነው አፈር ቀምሶ በበረሃ ጤፍ ዝሩ ይለ ነበር የተባለውን ፋሽስት ያስታውሰናል የሃይማኖት ጦርነት ሊያስጀምሩብን የሚፈልጉ መሳሪያ ሆኖ ግብጽና ሳውዲ በሶማሊያ ሳላፊስቶችና ወሃቢስቶች ተጠቅመው በባሌ በኩል ጂሃድ ሊያስብሉ በመጣር ላይ ናቸው በባሌና ሩሲ በርካታ ደጋፊዎች አሉኝ ባዩ ዘረኛ ውርንጭላ ካልታገደና በሹሞቹ ሁር መለቀቁ ከቀጠለ የኢመን ተገለሰብ አለችሎታውና ቦታው ገልፎ አስከፍ የጥፋት መልእክተኛ ይሞን እድልን ያገኛል ከወያኔ ጋር እጅና ጓንት ሆኖ በመስራት ላይ መሆኑም ግልጽ ነው ይከይሲ ተጠቃብለው እሪ ሊሉ የሞከሩት እንደሱ ወያኔ ጋር ሄደው ጫማ ሰመው የተዋረዱት ገርባዎችና ገብሳዎች መሆናቸውንም አይተናል ኦነግ ቀደም ጸረውን ጭላው ቢሆንም ዛሬ በራሱ ፖለቲካ ቀዳዳ ያገኘ መስሎት አብሯቸው ተሰልፏል የፖለቲካ ችሎታቸው ቀደምም ሸንካላ በመሆኑ ዛሬም ቢሳሳቱ የሚፈረድባቸው አይሆንም የመጣባቸውን የማጨንገር የሚችሉት አይሆንም። አሁን ባለው የግድያ ሁኔታ በአብዛኛው የተጎዳው ቄሮውና የነሱ ጀሊ ሳይሆን ንጹህ ህዝብ ነው። ይህንንም ደብቀው በእርስ በርስ ቀራኔያቸው እርስ በርስ ተገዳደሉ አድርገው ለማቅረብም ይጥራሉ። ዘወትር አደናጋሪያቸው የሆነው የባዕዳን መገናኛ ብዙሃንም ተወዳጁ መሪ ከተወዳጁ አክቲቪስት ጋር ተቃረነ በሚል ማደናገሩን ተያይዘውታል። ለተከሰተው ሁኔታ ተጠያቂው ዘረኛው ወርንጭላ ሳይሆን ሹሞቹ ናቸው። ጋብዛው አንጥተው ግለሰቡንም ሆነ ኦነግን ያስተማሩብን ራሳቸው ናቸው። አፍላፍ ገጥመው በህዝብ ቤተ መንግስት ጸረ ህዝብ ሴራቸውን ጎንጉነዋል። ዛሬ በስልጣን ሽኩቻ ተጋጭዋል። ተጋጩ ተጎጂው ህዝብ ነው። የሹሙ መግለጫ በተለይ ግለሰብና መሰለቹ ምንኛ ከንቱ ዘረኛና ብልሹ መሆናቸውን አጋልጧል። ወንጀለኞቹን በስም ጠቅሶ ሊተች እንኳ አልቻለም። ሲሽመደመር ተደምጧል። ባይናገር ባረፈውም እስኪባል ድረስ ዛሬ የኢትዮጵያ ጠላቶች አሰፍስፈው በተነሱብን ወቅት የነሱ መሳሪያ የሆኑት እነ ኦነግ ባለሜንጫውና ሹሞቹ ራሳቸው ናቸው። እውን ወያኔን ማስወገድና ዘረኞችን ማምከን ማስወገድ ቢፈልግ ኖሮ ወርንጭላውንም ሌሎቹንም መያዝና ለፍርድ ማቅረብ ባልከበደ ነበር። እውን አገዛዙ ብቻውን ነው የሚገዛው ወይስ ውርጋጡ እንዳለው የቄሮና የሹሞቹ አገዛዝ ማለትም ሁለት አገዛዝ አለ? አገር ወዳዶች ላይ ጥርስ ለመንከስና እንፋጃለን ብሎ ለመፈከር ዝግጁ ሆኖ ሳለ ነፍሰ ገዳዮቹን ግን ሲያሞካሽና ጠለላ ሲሆናቸው ይታያል። ሰልፋቸው አንድ ነውና አንዱ ዘረኛ በሌላው ላይ ሊጨክን አልቻለም። በአገር ጉዳይ ሁሉም ኢትዮጵያ አገራችን ናት ባዮች አይደሉም፣ የኦሮሚያ አሽቃባጮች ናቸውና። ስለዚህም ንትርካቸው ወይም ግጭታቸው በወያኔ የተቃኘ ወያኔን ሊመልስ የሚቃጣ ነው። ተጠቃሚውም ወያኔ ነው። የዘረኛው ውርጋጥም አጫፋሪዎች ለወያኔ የሰገዱና መቀሌ ሄደው እዚህ የተቀበሉ ገርባዎች፣ ገቢሳዎች፣ ጸረ ኢትዮጵያዎች መሆናቸው አጋልጧቸዋል። ሰርጓ የሆነላት ይመስል ወያኔ ደርብ ብላ ከበረው መደለቋም እየታየ ነው። ትላንት በፖለቲካው መድረክ ሲጨፍሩ የነበሩት ዳግም ዝምታን መርጠው የህዝብን ጥቃት ሊያጋልጡ እንኳ መድፈር እንዳቃታቸው መታዘባችን አልቀረም። አሁን ባለንበት ተጨባጭ ሁኔታ የችግራችን መፍትሄ ሹሞቹ ይሆናሉ ብለው የሚያስቡ በቀናው ከወሰድነው የሚያሳዝኑ ተላልፎች ሲሆኑ፣ በሐቁ ከያዝነው ግን ሆዳም ቅጥረኞች ናቸው። የችግራችን ተጠያቂ ዋናዎቹ ሹሞች ራሳቸው ናቸው። ከነሱ መፍትሄ ሳይሆን የባሰ ቀውስ ነው መጠበቅ ያለበት። ሹሙ አፉ ሁሌም ያመልጠዋልና ወያኔን ሰደበ፣ አጠቃ። ቀጥሎስ ምንም? ወርንጭላውን ዘረኛም ማስጠንቀቂያ ቢጤ ሰጠው ብሎ ተወዛወዘ። ወዲያው ከአገር ወጣ። ባለምንጫው ጀሌዎቹን አስተማርቶ ህዝብ ፍጅት ላይ ተሰማራ። ሹሙም ተመለሰ። ለተካሄደው ፍጅት ምን አለ? ምንም። ይህ ነው ቲያትሩ፣ ጨዋታቸው፣ ቧልታቸው። ሹሙ እንደ ፌንጣ በዚህ በዚያ ሲዘልና የራሱን ስልጣን ለመጠበቅ ሲወራጭ ተጨባጩን ሁኔታ ሊረዳ ያቃተው ቢመስል የሚገርም አይደለም ግን ሐቁን ያውቁታል። በጠባብ ብሔረተኝነት ልክፍት ተይዘው ኢትዮጵያን ሊያጠፉ የወሰኑ ናቸውና በእነሱና ቄሮ በሚሉት ጀሌዎቻቸው መካከል ምንም ልዩነት ቅራኔ የለም። ነግ በራሳቸው ቢጣሉ የመሰረታዊ አቋም ሳይሆን እኔ ልብለጥ፣ እኔ ሹም ልሁን በሚል ብቻ ነው። በዚህ ላይ ብዥታ ይዞ ሹሙን ደግፈን አቶ ሜንጫውን እንቃወም ማለቱ ምንም ፋይዳ የለውም። ሁሉም ተወግደው የህዝባዊ ሽግግር ሂደት እውን ይሁን ማለቱ ነው መፍትሄው። ከዝንጀሮ ቆንጆ ምን ይመራርጡ አዘሪት ውስጥ መግባቱ አይጠቅምም። የገባንበት ወይም የደቀኑብን ሁኔታ አስከፊ በመሆኑ ልዩ ጥንቃቄ ማድረግ እንዳለብን ግልጽ ነው። ነገ ጎህ የሚቀድ ሳይሆን የኖርንበትንና ያለንበትን ሁኔታ አክፍተው ሊቀጥሉብን መሆኑን ማወቅ ይገባናል። ራሳችንን ከጥፋት መጠበቅ አለብን። መደራጀት፣ መታጠቅ፣ አገዛዙን መዋጋትና መጣል ግዳጃችን ነው። አገራችንን ሊያጠፉ በባዕዳን የተሰየሙብን ሹሞች የኢትዮጵያ ጠላቶች ናቸው። እናም አገዛዛቸውን እናውድም። በእነሱ ፈቃድ መታገል ያክትም። የሞት ከተማ አድማና ሰላም የሚነሳቸው አመጽ ይፋፋም። የሽግግር መንግሥት አሁኑኑ ኢትዮጵያዊነት ያቸንፋል። አስመሳዮችና ድርባዮችን እንታገላቸው። ወያኔና ጭፍሮቹ ይውደሙ። Thank you.
ሰይጣን
ሐቅ ይፈት ከህይወት አሰፋ ክፍል 3 በቅጥፈት ፖለቲካው ልጆቹን ቅርጥፍ አድርጎ ሲበላይ ኖረው የአፍሪካ ቢዮት በብርካን ተነስተው በታንክ ሲቋጭም አስተውለናል። ብቻ አፍሪካ ለጽፋው ብዙ ነው። ስደት ረሃብና ድህነት አምባገነንነትን ተገናድረው ለዘመናት ሲተረማመሱበት የኖረና ያለ የምድር ክፍል ቢኖር የአፍሪካ አህጉር ነው። ለዚህ ግዙፍ ችግር ደግሞ በከፊልም ሆነ የአፍሪካ ማጭ ተብዮች ድርሻ እንዳላቸው ከላይ ለመጥቀስ መከራለሁ። ያማለይ አምባገነን ሆነ በሽምቅ ተዋጊው ወይም ደግሞ በባዕዳንም ሆነ በህዝብ ፍርሃት አሮጌው ያህጉሩ ግፍ በአዲስ ግፍ እየተተካ መጥቷል። ይህን ተከትሎም ለሀገር ወዳድ ታጋይ ዜጋ መከራው የረዘመ መሆኑ አሁንም ድረስ ኢትዮጵያን ጠቅሰን ልንመለከት እንችላለን። በረዘመ ትግል ምክንያት የረዘመ መከራን መሸከም የአፍሪካ ዕጣ ፈንታ ሲሆን በስፋት እየተስተዋለም ነው። ለዚህም ይመስላል ነጮቹ አንድ እርምጃ ወደፊት ሲራመዱ አህጉሩ ደግሞ እጥፍ የኋሊት በርገቱን የቀጠለው። በዚህ ማቋያ መስዋዕትነቱ ከባድ የሆነ ከመምጣቱ ላይ የሚያጠራጥር አይደለም። የአፍሪካ ነገር ዙሪያ ገባውን ከብዷል። በዚህ መሰረትም ከተወሳሰበው ችግር ውስጥ አምልጦ ለመውጣት የተሳነው ያህጉሩ አቅም ለታጋይ ልጆቹ ከባድ ሸክም እየሆነ ነው። ሳይደግስ አይጣላም እንዲሉ አህጉሩን ጨለማ በወረሰው መጠን ብርሃን ለመሆን ፍዳም ቢከፍሉት ታጋይ ልጆቹም በቀላሉ የሚገመቱ አይደሉም። ህዝባቸውን ያነቁ ታግለው በማታገሉ ረገድ የማይናቅ ድርሻ አላቸው። ከዝ ለነጻነትና ከሀገር ሉዓላዊነት አንጻር በተቃኘ ፖለቲካ ለሐጨራሹን ትግል ከየሀገራቸው አምባገነኖች ጋር ተፋጥጠው ይገኛሉ። ያቅ ፖለቲካን አንግቦ ለህዝብ ነጻነት መዋደቅን የመሰለ ክብር የለምና ይበል የሚያሰኝ ነው። ያባ ረጅሙን የመረረ መስዋዕትነት ሲከፍል ደልቶትና ተመችቶት እንዳልነበር እና እንዳልሆነም ይታወቃል። ነገር ግን ረጅሙንና ውስብስቡን መንገድ ሳይሰለች የኢትዮጵያ ትንሣኤ ከሚበሰርበት ጥግ ላይ ለመድረስ ነውና እልህ አስጨራሹን ትግል አሁንም ቀጥሎበት ይገኛል። የቆራጥ ታጋይና የጽኑ ድርጅት መለኪያው መከራን ተቋቁሞ ከዓላማው መድረስ ነውና ኢህአፓ ይህን እየፈጸመ አለ። ምንም እንኳ ሐሰት መነገሰበት ዓለም ውስጥ ታግሎ ለማታገል ከባድ ቢሆንም ከሺህ ዓመት ባርነት የአንድ ቀን ነጻነት ነው ነገሩ። አብይ አህመድን የመሳሰሉ የጠነቡ የአፍሪካን አምባገነኖች የፖለቲካውን አግማምተው ካቆሸሹ በኋላ ህዝባቸውን ለወረርሽኝ መዳረጋቸው ሐቅ ነው። ፖለቲካቸው ጥንቡን ጥሏል። ከቻሉ እውነት በሚመስል ሐሰት፣ ካልቻሉ ደግሞ በውዥንብር ህዝቡን ግራ በመጋባት የዘወትር ስራቸው ነው። ይህ ደግሞ ለከት የሌለውን የአፈና አገዛዛቸውን ሳይጨምር ማለት ነው። በዚህ መሰረት አፍሪካ ምድር ላይ የሐቅ ፖለቲካ እንዳይሰርጽ በማድረጉ በኩል መሪዎቹና ነጮቹ የቻሉትን ሁሉ ሲያደርጉ ቆይተው ከዚህ ደርሰዋል። ለዚህም ነው ለጊዜውም ቢሆን የፈጠጠ ሐሰት ሁሉ አድሮ ንጋት ላይ ማድፈጥ የሚገደደው። የመንግስቱንም ሆነ የመለስ ዜናዊን ፖለቲካ አሁንም እንደ ምሳሌ መውሰድ ይቻላል። በዚህም ሳቢያ ሐቅ ሲፈጥ ሐሰት ያደፍጥ ተብሏል። ለደርጉ ሶሻሊዝምና ለኢህአዴግ አብዮታዊ ዲሞክራሲ ተወርቶ ያልተቀባጠረ ሐሰት አልነበረም። አልሆነላቸውም እንጂ የተከረ ፖለቲካቸው ቆሞ የሚሄድ እስከሚመስል ድረስ እየተወለጋገዱ ያልተፉት የቅጥፈት ቅርሻት አልነበረም። በመሆኑም እውነትና ንጋት እያደር ይጠራል እንደሚባለው ሁሉ ውሸትና ስንቅም እንዲሁ እያደር መቅለሉ ሐቅ ሆኖ ለመታየት ችሏል። የውሸታሞች ሰብእና እንደ ጌሾ እየቀለለ ሲወቀጥ መኖሩን የብልጽግና ሰካራሞች ባያውቁትም ሐቁ ግን ይኸው ነው። ደርጎቹም ሆኑ ወያኔዎች የዛሬው ቅሌታም የብልጽግና አገዛዝ እስከመጣበት ድረስ ፖለቲካቸው በየድራፍት ቤቱ እያደፈጠ ኖሯል። ደርግ ይመጣል እያሉ የህልም እንጀራ የሚቆርሱት የኢሰፓ ረሃብተኞች ደግሞ በደርግ ቀብር ላይ ያልተገኙ ይመስላሉ። ደርጉም ሆነ ቀዳማይ ወያኔ ከነቅጥፈት ፖለቲካቸው መቀመቅ መውረዳቸውን አውቀው ቢቀመጡ መልካም ነው። ደርግ ሞቷል፣ ወያኔም ተቀብሯል። አሁን ያስቸገሩን የታሪክ አልባ ወፍ ዘራሾች ናቸው። አረብ ሀገራትና የምዕራባውያን ኢምፔሪያሊስቶችም እነኚህን ጉግማን ጉጎች ይዘው ረጅሙን ጉዞ ተጋጥረውታል። ኢትዮጵያን ከእምነት ውጪ ለማድረግ ወጥተው የማይወርዱበት አቀበትና ቁልቁለት ላለመኖሩ እርግጠኞች አይደለንም። ቢሆንም ግን እነኚህን መሰሪዎች በተቀናጀና በመረረ ትግል ድባቅ መምታት አማራጭ የሌለው የኢትዮጵያውያን ግዴታ ከመሆኑ ላይ ተረጥር የለውም። ይህን በዚህ ሁኔታ ልናየው የግድ ይለናል። እውነት ምን ጊዜም ቢሆን ፈጣት ኖራለችና እኝ ያለው ወራዳ አገዛዝ ደግሞ ደብቁኝ ሊያመጣ እንደሚችል ቅንጣት ታክል መጠራጠር አያስፈልግም። ያባ ሲያስገነዝበን የኖረው ይህንኑ ነው። የያባስ ተምህሮት በሀቅ ላይ የተመሰረተ የፖለቲካ ፍልስፍና በመሆኑ በመራራው ትግሉ ድርጅቱን አለት ላይ ገንብቶታል። ያ ባይሆን ኖሮ ተፈረክረከው ከፈረሱት ታሪከ ወራዳ ድርጅቶችና ፓርቲዎች መካከል እንደ አንዱ ሊቆጠር ይችል እንደነበር ማሰብ ይቻላል። ነገር ግን ልበሙሉ በሆኑት አባላቱ አማካኝነት የመረረ ተጋድሎ እያደረገ በመቆየቱ ከስመው ከጠፉት ድርጅቶች መካከል እንደ አንዱ ሳይሆን ቀርቷል። ሀቅን እያስተማረ እያነቃና እያስታጠቀ ይኖረበትን ተሞክሮ በማዳበር አሁን ካለበት ደረጃ ላይ የደረሰውም በአባላቱ ሁለንተናዊ ተጋድሎ እንጂ በባዕዳን ድርጓ ለመሆኑ ድርጅቱን ልዩ አድርጎት ቆይቷል። የዚህ መሰረታዊ ምክንያቱ ደግሞ በሀቅ ላይ የተመሰረተ የፖለቲካ ፍልስፍና በመከተሉ እንደሆነ የሚያውቁት ሁሉ ያውቁታል። የኢህአፓ የሀቅ ፖለቲካ ለሚመጣው አምባገነን አገዛዝ ሁሉ ሳይንበረከክ የቅስፈት ፖለቲካቸውን ራቆት እያስቀረ ከ50 ዓመት በላይ ኖሯል። እሱ የተናገራቸው ሁሉ ትንቢት ሆነው ሲፈጸሙ ነገሮች ሁሉ ሁለት ጎራ ይዘው ዘልቀዋል። እውነትና ሐሰት ከኢህአፓ በኩል ሀቅ ሲሆን ከአምባገነኖች በኩል ደግሞ ቅጥፈት ስር ሰዶ ዓመታትን ተሻግሯል። ለዚህም ነው ገና ከመነሻዬ ስር የሰደደ የፖለቲከኞች ቅጥፈት አገር ከሚያጠፋበት ደረጃ መድረሱን የገለጽኩት። ያባ በዚህ ረገድ ተሸክሞት የኖረው መከራ ከላይ እንደተጠቀስኩት ነው። አረመኔው አገዛዛቸው አገርን ሲያጠፋና ዜጋን እየጎዳ ሲኖር ሽንጡን ገትሮ በብቸኝነት ሲማገድ ኖሯል። ሌላም መጨመር ይቻላል። ብሶትና መከራ ተጭኖት ሳለ የሀገር ሀብት ሳይዘርፍና በህዝብ መብት ላይ ከጠላት ጋር ሳይሞዳሞድ የኢትዮጵያ ክብርና ሉዓላዊነት ሲል በክብር ሲታገል ቆይቷል። በዚህ ምክንያት ይህ እልህ አስጨራሽ ትግሉ ኢህአፓን የክብር ጌታ ሊያደርገው በቅቷል። ለሚታገልለት ህዝብ መስዋዕት እየሆነ ሕያው ሞትን ንቆ ዘላለማዊ የሆነ ክብሩን ከመጎናጸፍም ደረጃ ደርሷል። በፋሽስቶችና በጎጠኞች መቃብር ላይ ተጋድሎውን እየጻፈ ያስቀመጠውም የሀቅ ፖለቲካውን አንግቦ እንደሆነ አብይ አህመድ ባያውቀው ሌላው ያውቀዋል። የኢትዮጵያ አምባገነኖች ዘግናኝ ወንጀልን እየፈጸሙ ኖረው አሁን ለዚህኛው ደንቆሮ ጠቅላይ ሚኒስትር ቦታውን ለቀው መሄዳቸው ታሪኩን ቅብብሎሽ አድርጎታል። ያፓም ይህን በተመለከተ እድሜ ልኩን የሀቅ ፖለቲካ ሲያጸርጽና የቅጥፈት ዲስኩራቸውን ሲያመክን መኖሩ በጽሑፍ ተቀምጧል። ያባ ሀቅ በተናገረ ቁጥር ከህዝብ ሊለዩት ያልሰሩት ፕሮፓጋንዳ አልነበረም። አምባገነኖች የፖለቲካ ግንዛቤው አናሳ የሆነውን ማህበረሰብ ተጠቅመው ብዙ ማደናገሪያ እየፈጠሩ ህዝቡን ሽዋሽው ተጫውተውበታል። ድርብ ጭቆና በፈጠረው ግፍ ምክንያት አንገቱን ደፍቶ የሚኖረውን ህዝብ በሐሰት ፖለቲካ ግራ እያጋቡ ሲያምታቱት ነገን ሳያዩ እንደነበር ሁላችንም እናውቀዋለን። ሀቁን እንዳይከተል በማድረግ ሀቁን በሐሰት እየከለሱ በርዘው ሲበጠብጡት መገንፈል እያቃተው ሲጓሽ መኖሩም ሌላኛው የኢትዮጵያ ህዝብ ክፉ ታሪክ ሆኗል። በዚህ ታሪክ ውስጥ የአባ ያላየው መከራና ያልከፈለው ፍዳ የለም። የፖለቲካ አቅሙ ውስን በሆነ ማህበረሰብ ውስጥ ጥቂት ሀቀኛ ታጋዮች መፈጠራቸው ደግሞ ለታጋዮቹ ለራሳቸው መከራ እንደሚሆን ከላይ ከፍ ብዬ ጠቅሻለሁ። ኢትዮጵያ ውስጥ እየሆነ የኖረውም ይኸው ነው። አስመሳይ ስልጣን ፈላጊዎችና ለወዳቸው ያደሩ ፖለቲከኞች በፍርሃትና በግራ መጋባት አባዜ ውስጥ የሚዳክረውን ህዝብ እየደፈቁ ሲያሰምጡት ያባ ያልቀዘፈው የመስዋዕትነት ታንኳ አልነበረም። ያኔ የሆነው ሁሉ የሆነውን ሆኖ ከዛሬ ላይ ሲደርስ ያኔ ከነበረው በላይ የሆነ ለመሆኑ የአብይ አህመድን ተግባር ማየት ይቻላል። የትናንቱ የፋሽስቶች የቅጥፈት ፖለቲካ ወደ መቃብር ሲወርድ የወያኔም ፖለቲካ አብሮት እንደተጓዘም መለስ ዜናዊ ማስታወስ ተገቢ ነው። አብይ አህመድን ባይበልጥም መለስ ዜናዊ ከመንግስቱ ኃይለ ማርያም ከፍ ብሎ የሚታይ ባለመንታም ምላስ ውሸታም እንደነበር ድፍን የኢትዮጵያ ህዝብ ያስታውሰዋል ብዬ አምናለሁ። ይህን ቀን ያልወጣለትንና ያልታደለ ህዝብ ሁለት ሶስቴ ዋሽተው አፍርበውና አስጠምተው ከገደሉት በኋላ ቀብረውታል። በመሆኑም እንዲህ ያለው አረመኔ ተግባራቸው ደግሞ ከመቃብር በላይ ሕያው ሆኖ ለመኖሩ አንዳችም ብዥታ የለውም። መንግስቱ ኃይለ ማርያም እና አብይ አህመድም አልሞቱም እንጂ ቢሞቱ ኖሮ በኃይለ ሥላሴ እና በመለስ ዜናዊ የሆነውን ሁሉ ይሆን እንደነበር ማሰብ ይቻላል። በዚህ ረገድ ዛሬ ላይ ደርሶ የምናየው ሀቅ የአባት ይናገረው የኖረና አሁንም የሚናገረው ሁኔታ ስለሆነ አሁንም በድጋሚ ክብርና ምስጋና ይግባውላለሁ። ይህን ተንተርሶ የአባን የአባ ካሰኙት ዘርፈ ብዙ የትግል ዘርፎች መካከል ሀቀኝነቱና አይበገሪነቱ ተከትለው ይቀመጣሉ። ይህን ሀሳብን በአንድ ወቅት ተመጣጥፌ ላይ ያሰፈርኩ መሆኔን አስታውሳለሁ። ፋሽስቶች አሰትም ሀቅ ሲያስመስሉ ጉምን የጨበጡ ያክል ይወራጫሉ። አጭበርባሪነታቸው አምሳያ የለውም። ይህም ካላዋጣቸው ለወሬ የሚዘገንን ጉልበትን ይጠቀማሉ። አሁን ላይ እየሆነ እንዳለው የኮሎኔሉ አገዛዝ ማለት ነው። አብይ አህመድ መረን የለቀቀ ንክሶ መሆኑን ደጋግመን እየገለጽን ያለው ጉዳይ ነው። አገራችንን በወደድናት መጠን የምንጮህላትም በዚያው መጠን በመሆኑ እንጂ የአብይ አህመድ አረመኔ ተግባር ሳያሰለቸን ቀርቶ አይደለም። ከድጡ ወደ ማጡ እንዲሉ ከቀጋብ ያመልጡ ካጋም ተቀመጡ እንደተባለው ሆነና መራሩ የኢሃፓ ተጋድሎ ይቀጥል ያዘ። አሮጌውና በስባሹ ስርዓት ተገርስሶ አዲሱና ባለጡንጫው የማህይማን ሸንጎ ሲመሰረት የኢሃፓ ፈተናና የኢትዮጵያ ህዝብ ስቃይ ከመንግስቱ ኃይለ ማርያም መዳፍ ላይ አረፈ። ለዚህ ነው ከቀጋብ ያመልጡ ካጋም ተቀመጡ ለማለት የተገደደ ነው። ይህ ደግሞ ራሱን የቻለ የመከራ ስንክሳር ሆኖ ብቅ ለማለት ጊዜ አልወሰደበትም። በዚህ መሰረት የህዝብ ፍቅር ባነደዳቸው ቆራጥ የተማሩ የህዝብ ልጆችና ስልጣን የተጠሙ ቀለም ያነሳቸው መሐይማን መካከል ታሪክ በያዘው መልኩ የሆነ ሁሉ ሆኖ አለፈ። በድንቆርና ሲማጥቅ የኖረውን የኮሎኔል መንግስቱን ስርዓት ተተን ኢህአፓን ደግፈን ቢሆን ኑሮ ስቃይ በወያኔ በኩል ወደዚህኛው ወጣት የኮሎኔል ባልተሸጋገረ ነበር። ነገር ግን በቅጥፈት ፖለቲካው ተገዛንና ለአረመኔ ወታደር ቀመሶች ባሪያ ሆነን ለመኖር ተገደድን። የደርጉም የወያኔም ደጋፊዎች ታሪካችሁን ታስታውሱታላችሁ። በደረቅ አበሳ እርጥቡ ይነዳል እንዲሉ ይህን ካድርጋችሁ ኖራችሁ። የኮሎኔል አብይ ደጋፊዎችን ብትሆኑ ለወዳችሁ አድራችሁ ክሊናችሁን ሸጣችሁና ውርደትን ገዛችሁ እንጂ የተለየ ነገር አላመጣችሁም። ውሎ አድሮ ነገ የኢትዮጵያ ህዝብ አይን ቀና ብላችሁ የማታዩበት ቀን ይመጣል፣ እየመጣም ነው። የኢህአፓ ያክ ፖለቲካ አምባው ላይ ፈጠጥ ብሎ ሲታይ የነስም አይጠሬ የቅጥፈት ፖለቲካ ደግሞ ኩምሽሽ እንደሚል ጥርጥር የለውም። ያኔ እናንተም እንደ ደርጎቹና እንደ ወያኔዎቹ ደጋፊዎች ሁሉ በየድራፍት ቤቱ ማላዘን ይሆናል። እስከዚያው ድረስ ግን በያዛችሁት ጎዳና መንገዱን ጨርቅ ያርግላችሁ ለማለት ወደድኩ። ሐሰት ከተሸካሚዎቿ ላይ ቁጥጥ ስትል ሀቅ ደግሞ ከልጆቿ ጋር ትኖራለች። ይህ ደግሞ እውነት ነውና ሀቅ ሲፈጥ ሐሰት ያደፍጥ ብለናል። የአብይ አህመድን ልጆች በአንድ በኩልና የቁርጥ ቀን ልጆችን ደግሞ በሌላ በኩል አድርጋ ያዘችው ኢትዮጵያ ነቀዝ ፈልቶባታል። ሽመልስ አብዲሳን ጨምሮ የአብይ አህመድ ነቀዞች በልተው የሚጠግቡ አይደሉም። ለማንኛውም ክብር ለኢህአፓ፣ ክብር ለፋኖ ታጋዮች፣ ክብር ለሰማዕታቱ ብያለሁ። ይቀጥላል። ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት
የውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪተው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊታታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛስ ከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣ በቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከር ሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ
Now